ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ የካቲት 7 2016 የምሽቱ ዝግጅታችን አሁን ይጀምራል። ሞሊፊና ጠቅላይ ሚኒስትር አብይ አህመድ ተወያዩ። የአፍሪካ ህብረት 37ኛው ጉባኤ በአዲስ አበባ ተጀምሯል።
La résurgence des coups d'état militaires.
የወታደራዊ መፈንቅለ መንግስት ተግባር ማገርሸቱ ከምርጫ በፊትና በድህረ ምርጫ ያለው ብጥብጥ ከጦርነት ጋራ በተያያዙ ሰብአዊ ቀውሶችና የአየር ንብረት ለውጥ ውጤቶች ሁሉም ለኛ በጣም አሳሳቢ ናቸው። እነዚህም የምንኮራበትን አፍሪካ የመፍጠር ጭላንጭሎችን በከፍተኛ ሁኔታ የሚያሰጉ ናቸው።
ቀደም ሲል የሰማችኋቸው የህብረቱ ሊቀመንበር ሙሳፋኪ ማህማት ናቸው። በለቱ አብይ ርዕስን የተመለከተ ዘገባ ወደ እናንተ ይደርሳል። ከዚህ በተጨማሪም በምስራቅ ወለጋ ዞን ኪርሞ ወረዳ የግጭት ተፈናቃዮች እየተመለሱ ነው ስለመባሉና የሱዳን ግጭትና የኢትዮጵያ ኤሌክትሪክ ኃይል ሽያጭ ሁኔታ የተመለከቱ የአገር ውስጥና እንዲሁም ዓለም አቀፋዊ ዜናዎች ወደ እናንተ በምሽቱ ይዘን ቀርበናል። ምሽቱን ሳስተናግዳችሁ የማመሸው አስማማየንን። ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንዲሁም በዓለም ዜናዎች ደረጀ ደስታ አብሮኝ ከኔ ጋር አለ። የስቱዲዮ ቅንብሩን ንጉሴ ታምሬ ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥና መከታተል ትችላላችሁ። አሁን ወደ ዕለቱ ዓለም አቀፍ ዜናዎች ልብራችሁ። ደረጀ ደስታ ይጠብቃችኋል።
ጤና ይስጥልን፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የተባበሩት መንግስታት ድርጅት የየመን ልዩ መልእክተኛ በተለይም በቅርብ ጊዜ የሁቲ አማጽያን በቀይ ባህር መርከቦች ላይ ያደረሱትን ጥቃት በመጥቀስ በአገሪቱ እየተደጋገመ የሚከሰተውን ጦርነት ለማስቆም አፋጣኝ እርምጃ እንዲወሰድ ትናንት ረቡዕ ጠይቀዋል። የየመን ሁቲ አማጽያን በጋዛ ለሚገኙ ፍልስጤማውያን አጋርነታቸውን ለማሳየት በሚል በመርከቦች ላይ ጥቃት ማድረሳቸው ከዩናይትድ ስቴትስና ከእንግሊዝ የአየር ጥቃት ምላሽ እንዲሰጥ አድርጓል። የመንግስታቱ ድርጅት የየመን ልዩ መልእክተኛ ሃንስ ግሩንድርበርግ በየመን የሚደረገው የሽምግልና ጥረት እንዳይሰናከል በአገሪቱም ሆነ በአካባቢው ያሉ ተዋንያን የቀይ ባህር ሁኔታ እንዳይባባስ ለማድረግ በሚደረገው ጥረት ላይ እንዲሳተፉ እያደረግኩ ነው ሲሉ ለጸጥታው ምክር ቤት ተናግረዋል። ግሩንድርበርግ ከጊዜ ወደ ጊዜ እየጨመረ የመጣውን ውጥረት ለመግታት በአስቸኳይ ተግባራዊ መደረግ አለባቸው ያሏቸውን ሶስት እርምጃዎች ማለትም ክልላዊ መረጋጋትን መፍጠር፣ ወታደራዊ ጥቃትን ማስወገድና ወደ ውድድር የሚደረገውን ሂደት በጥንቃቄ መጠበቅ እንደሚገባ አሳስበዋል። ምንም እንኳ በቅርቡ በተሞከሩ ሰላማዊ ድርድሮች የታዩ ለውጦች መኖራቸው ቢነገርም የሁቲ አማጽያን የሚያደርሱት ጥቃት እና ምዕራባውያንም የሚሰጡት የአጸፋ ምላሽ የሰላም ጥረቱን አደጋ ላይ የጣለው መሆኑ ተመልክቷል። ይህም ሆኖ ከሁሉም ተሳታፊ አካላት ለሰላም ፍላጎት እንዳላቸው የሚያመለክቱ የቅርብ ጊዜ ማረጋገጫዎችን ማየታቸውን ግሩንድርበርግ አስታውቀዋል። እስራኤል ዛሬ ሐሙስ በደቡባዊ ጋዛ የሚገኘውን ዋና ሆስፒታል በከባድ መሳሪያ በመምታቷ አንድ ሰው ሲገደል በርካቶች ቆስለዋል ሲል የጋዛ ባለስልጣናት አስታወቁ። በካን ዩኒስ በሚገኘው ናስር ሆስፒታል ላይ የተፈጸመው ጥቃት የእስራኤል ጦር ነዋሪዎች ስፍራውን ለቀው እንዲወጡ ትዕዛዝ ከሰጠ በኋላ መሆኑ ተመልክቷል። እስራኤል በሆስፒታል ውስጥ ተጠልለው የነበሩ በሺዎች የሚቆጠሩ ሰዎች ቦታውን ለቀው እንዲወጡ ትናንት ረቡዕ የመውጫ በር ከፍታ እንደነበር ተናግራለች። በሐማስ የሚመራው የጤና ጥበቃ ሚኒስቴር ባለፈው ሳምንት እንደገለጸው ሰዎች አካባቢውን ለቀው እንዳይወጡ የእስራኤልን አልሞ ተኳሾች ወይም ስናይፐርስ ተኩስ ከፍተው ይከለክሉ እንደነበር ተነግሯል። የሕክምና ባለሙያዎችም በሆስፒታሉ ውስጥ ያለው ደህንነት ያልተጠበቀ መሆኑን አስጠንቅቀዋል። ድንበር የለሽ የሐኪሞች ቡድን እስራኤል የሰጠችውን የመልቀቂያ ትዕዛዝ አውግዘዋል። በሆስፒታል ውስጥ ያሉት ሰራተኞቻቸው በማይታሰቡ ሁኔታዎች ውስጥ ሆነው በሽተኞችን እያከሙ መሆኑንም ገልጸዋል። በጦርነቱ ወቅት ሁሉ ሰዎች ከጋዛ ሰርጥ የተወሰነውን ክፍል ለቀው እንዲወጡ የማድረጓን ተሞክሮ በመግለጽ የተከራከረችው እስራኤል ማስጠንቀቂያው ለፍልስጤም ሲቪሎች ደህንነት ጥበቃ ሲባል የሚደረግ ነው ብላለች። ተደጋጋሚው መፈናቀልና ጦርነቱ ከግማሽ በላይ የሚሆነውን የጋዛ ህዝብ ከሰሜን ጋዛ ወደ ደቡብ እንዲጋዝና በግብጽ ድንበር አቅራቢያ በምትገኘው ራፋ ጥገኝነት እንዲጠይቅ አስገድዶታል። የቀድሞ ፕሬዝደንት ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በአባልነት የተመደበውን የመከላከያ ወጪያቸውን መሸፈን የተሳናቸውን የኔቶ አባላት ከጥቃት እንደማይከላከሉ በመግለጽ ቀደም ሲል የተናገሩትን አቋማቸውን በድጋሚ አሰምተዋል። ይቅርታ። ትራምፕ ይህን የተናገሩት አወዛጋቢው ንግግራቸው ሩሲያ የኔቶ አጋሮችን እንድታጠቃ ይፈቅዳል ለሚለው ትችት በደቡብ ካሮላይና በተካሄደው ምርጫ ዘመቻ ቅስቀሳቸው ወቅት በሰጡት ምላሽ ነው። ትራምፕ በዚሁ ንግግራቸው የኔቶ አባል አገሮች መዋጮአቸውን ካልከፈሉ የራሳቸው ጉዳይ ነው፣ ያሻቸውን ማድረግ ይችላሉ ሲሉ ሩሲያን ያበረታቱበትን ንግግራቸውን አልደገሙም። ይሁን እንጂ በትናንት ረቡዕ ንግግራቸው የማይከፍሉ ከሆነ አንከላከልም ብለዋል። ትራምፕ እንደ አውሮፓ አቆጣጠር በ2024 ፕሬዝደንታዊ የምርጫ ዘመቻቸው ላይ በማተኮር የሪፐብሊካን ተፎካካሪያቸውን ኒኪ ሄሊንና ፕሬዝደንት ጆ ባይደንን የተቹ ሲሆን ከዚህ ቀደም ለሩሲያ ፕሬዝደንት ቭላዲሚር ፑቲን የነበራቸውን ውዳሴ በጥቂቱ ለዘብ አድርገዋል። ይልቁንም የቀድሞው ፕሬዝደንት የሩሲያው ፕሬዝደንት ቭላዲሚር ፑቲን ትናንት ረቡዕ ለመንግስት ቴሌቪዥን በሰጡት ቃለ መጠይቅ ከትራምፕ ይልቅ ባይደንን እንደሚመርጡ የተናገሩትን በመጥቀስ ፑቲን የኔ ደጋፊ አይደሉም ብለዋል። የፕሬዝደንት ባይደን የምርጫ ዘመቻ ኔቶን አስመልክቶ ትራምፕ የሰጧቸውን አስተያየቶች ነቅፈዋል። ብቸኛዋ የሪፐብሊካን ፓርቲ ተፎካካሪያቸው የሆኑት እና በትራምፕ አስተዳደር የተባበሩት መንግስታት አምባሳደር የነበሩት ኒኪ ሄሊም የትራምፕን ንግግር ነቅፈዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሩሲያ ቤልግሮድ ከተማ በደረሰው የሚሳኤል ጥቃት በትንሹ 5 ሰዎች ሲሞቱ በርካቶች ቆስለዋል። ከዩክሬን ጋር በሚያዋስነው ድንበር አቅራቢያ በምትገኘው የሩሲያ ከተማ ቤልግሮድ ሐሙስ በተፈጸመ የሚሳኤል ጥቃት 5 ሰዎች መሞታቸውን የሩሲያ ባለስልጣናት ተናግረዋል። ጉዳት ከደረሰባቸው መካከል 5ቱ ህጻናት ናቸው ሲሉ አስተዳዳሪው ቴሌግራም ላይ ባሰፈሩት መልእክት ገልጸዋል። የሩሲያ ዜና ወኪል ታስ እንደዘገበው ጉዳት ከደረሰባቸው መካከል ከ15 ሰዎች ሆስፒታል ገብተዋል። ከቤልጎሮድ አጎራባች የሆነው የሩሲያ ኩርስክ ክልል አስተዳዳሪ ሮማን ስታሮቮይ እንደተናገሩት የገበያ ማዕከልና የትምህርት ቤት ስታዲየም በሚሳኤል ጥቃት ተመተዋል። የሩሲያ የመከላከያ ሚኒስትር ወደ ቤልጎሮድ ግዛት ከተተኮሱ የዩክሬን ሚሳኤሎች መካከል 14ቱ በሩሲያ አየር መከላከያ ተመተው እንዲመክኑ መደረጋቸውን አስታውቋል። ከዩክሬን ድንበር በስተሰሜን 25 ማይል ወይም 40 ኪሎ ሜትሮች ርቃ የምትገኘው ቤልጎሮድ ወደ 340 ሺህ የሚጠጉ ነዋሪዎች የሚኖሩባት ከተማ ስትሆን የዩክሬን ኢላማ ተደርጋ መቆየቷ ተመልክቷል። ዩናይትድ ስቴትስ ሚዙሪ ክፍለ ግዛት ካንሳስ ሲቲ ውስጥ ትናንት ረቡዕ በደረሰ የጅምላ ተኩስ ጥቃት አንድ ሰው ሲገደል ሕፃናትን ጨምሮ ቢያንስ 22 ሰዎች መቁሰላቸውን ባለስልጣናት አስታወቁ። ጉዳቱ የደረሰው ባለፈው እሁድ ሱፐር ቦል አሸናፊ የሆነውን የካንሳስ ሲቲ ቺፍስ ደጋፊዎች በተለያዩ ዝግጅቶች ለማክበር ቡድኑን ለመቀበል አደባባይ በወጡበት ስፍራና ወቅት መሆኑም ተመልክተዋል። በከተማው ታዋቂ የሆነው የኬኬኤፍአይ ሬዲዮ ጣቢያ ሙዚቃ አጫዋች ዲጄ ሊሳ ሎፔዝ መገደሏን የካንሳስ ሲቲ ፖሊስ አዛዥ ስቴሲ ግሬቭስ አስታውቀዋል። ከተኩሱ ጥቃት ጋር በተያያዙ የተያዙ ሰዎች መኖራቸውን የገለጹት አዛዥ እንዲህ ብለዋል።
We do have 3 persons detained.
ከዛሬው ክስተት ጋር በተያያዘ የተያዙ 3 ሰዎች ያሉን ሲሆን ምርመራ ላይ ይገኛሉ። በቪዲዮ ላይ ከመታዩት 3 ሰዎች መካከል አንዱ ደጋፊዎቹ ፖሊስን ሲረዱ በነበረበት ወቅት ከነበሩት መካከል አንደኛው መሆኑን ለማረጋገጥ እየሰራን ነው።
ፖሊሶች በተጨናነቀ ህዝብ መካከል ሲሮጡ ሰዎች ራሳቸውን ከአደጋው ለመከላከል ሲሯሯጡ የሚያሳይ አስደንጋጭ ቪዲዮ ምስሎች በማህበራዊ ሚዲያ ተጠቃሚዎች ተሰራጭተዋል። ተኩስ በተፈጸመባቸው ወቅት የቺፍስ ቡድን ስራ አስኪያጅ ተጫዋቾቹ እና አሰልጣኞቹ በአውቶቡሶች ሆነው ወደ አሮሄድ ስቴዲየም ተመልሰው ይጓዙ እንደነበር ተገልጿል። ፖሊስ በቁጥጥር ስር ስለዋሉት ሰዎችም ሆነ የተኩስ ጥቃቱ ምክንያት ምን እንደሆነ ወዲያውኑ አልገለጸም። የካንሳስ ሲቲ ከንቲባ ኩዊንትን ሉከስ ዛሬ ተሳታፊ ለነበሩት ሁሉ እጅግ አሳዛኝ እለት ነው ብለዋል። የካንሳስ ሲቲ ከንቲባ ኩዊንተን ሉከስ ዛሬ ተሳታፊ ለነበሩት ሁሉ እጅግ አሳዛኝ እለት ነው ብለዋል። በመጨረሻም ሩሲያ ወደ ዓለም አቀፉ የጠፈር ጣቢያ የጭነት መንኮራኩር ላከች። ሩሲያ ከካዛክስታን ወደ ዓለም አቀፉ የጠፈር ጣቢያ ያስወነጨፈችውን የጭነት መንኮራኩር ዛሬ ሐሙስ በተሳካ ሁኔታ ልካለች። የጠፈር መንኮራኩሩ ዛሬ ማለዳ ካዛክስታን ከሚገኘው ቤኮኑር ኮስሞዶሩም ከተባለው የሩሲያ ጠፈር ጣቢያ ሲወነጨፍ የናሳ ቴሌቪዥን አሳይቷል። የጭነት ማጓጓዣ መንኮራኩሩ ምግብና የተለያዩ አቅርቦቶችን ጠፈር ላይ ለሚገኙት የዩናይትድ ስቴትስ፣ የሩሲያ፣ አውሮፓ፣ ጃፓን እና ካናዳ ጠፈርተኞች የሚያደርስ መሆኑም ተዘግበዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ክፍለ ጊዜዎቻችን ጋር አብራችሁን ቆዩ። መልካም ምሽት።
አድማጮቻችን፣ ቀደም ሲል ስትከታተሉት የነበረው ከዓለም ዙሪያ የተሰባሰቡ ዜናዎችን ነበር። ደረጀ ደስታን በጣም አመሰግናለሁኝ። ከአሜሪካ ድምፅ እየተላለፈላችሁ የሚገኘው የዛሬ ሐሙስ የካቲት 7 2016 ዓ.ም ዝግጅታችን ነው እየተከታተላችሁ የምትገኙት። የምሽቱንም በማስተናገድ አብሬያችሁ እያመሸ ያለው ታስማማየ ነው ነኝ። ከእኔ በተጨማሪም በምሽቱ ዝግጅታችን በምስልና ድምፅ ቅንብር ሲሴ አሸናፊና ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያውን በምሽቱ ዝግጅታችን አብረውናሉ። የፕሮግራሙ ዋና አዘጋጅ ድምፅ ጽዮን ግርማ ናት። ዝግጅቶቻችንም በዌብሳይታችን ለመከታተል ከፈለጋችሁ amharic.voanews.com ላይ ታገኙታላችሁ። በፌስቡክ ደግሞ @voanews ላይ በቀጥታ መከታተል ትችላላችሁ። ምሽቱን አብራችሁ እንድትቆዩ በድጋሚ እጋብዛለሁኝ። አሁን ወደ ዕለቱ አብይ ርዕስ እንሸጋገር። የዩናይትድ ስቴትስዋ ከፍተኛ ዲፕሎማትና ጠቅላይ ሚኒስትር አብይ አህመድ ሰላምና ጸጥታን ጨምሮ በኢትዮጵያና በአካባቢው ሀገራት ጉዳዮች ላይ ተወያይተዋል። በአፍሪካ ህብረት ጉባኤ ላይ ለመታደም ኢትዮጵያ የገቡት ሞሊፊ ከኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ጋራም በሰብአዊ መብቶች ጉዳይ ላይ ተነጋግረዋል። የአህጉራዊ ህብረቱ መቀመጫ የሆነችው ኢትዮጵያና አንዳንድ ጎረቤቶቿን ጨምሮ የተለያዩ የአፍሪካ ሀገራት በደህንነት ቀውስ ውስጥ እያሉ የሚካሄደው የህብረቱ ጉባኤ በአዲስ አበባ ቀጥሏል። የህብረቱ መሪ ቃል ትምህርት ተኮር ቢሆንም ጉባኤው በአህጉሪቱ ቀውሶች ላይ ልዩ ትኩረት በማድረግ እንደሚወያይ የህብረቱ ኮሚሽነር ሊቀመንበር ገልጸዋል። የአማርኛ የህብረቱ ይፋዊ የስራ ቋንቋ እንዲሆን ኢትዮጵያ በውጭ ጉዳይ ሚኒስትሮች የስራ አስፈጻሚ ምክር ቤት ስብሰባ ላይ ጠይቃለች። ለደህንነቷም መጠናከር ከህብረቱና ሌሎች አጋሮች ጋር ለመስራት ዝግጁ እንደሆነችም የውጭ ጉዳይ ሚኒስትሩ ተናግሯል። ኬኔዲ አባተ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል።
በአፍሪካ ህብረት 37ኛው የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ የሚገኙት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ትናንት ረቡዕ የካቲት 6 ቀን 2016 ዓ.ም ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። ኢትዮጵያ ውስጣዊና ውጫዊ ፈተናዎችን እየተጋፈጠች በምትገኝበት በዚህ ወቅት ሁለቱ አካላት የኢትዮጵያና የቀጠናው ሰላምና ጸጥታን በመሳሰሉ ጉዳዮች ላይ እንደተወያዩ ሞሊፊ አስታውቀዋል። በአፍሪካ ጉዳዮች ቢሮ የኤክስ ገጽ ላይ ውይይቱ ፍሬያማ እንደነበር የገለጹት ረዳት ሚኒስትሯ ሞሊፊ የኢትዮጵያ ብሎም የአፍሪካ ቀንድ ሰላም፣ ደህንነት፣ ዴሞክራሲ፣ ሰብአዊ መብቶችና ብልጽግና ዋና ትኩረቶች እንደነበሩ አስፍረዋል። ጠቅላይ ሚኒስትር አብይም በአህጉራዊና በባለብዙ ወገን ጉዳዮች ላይ ተወያይተናል ሲሉ በማህበራዊ የትስስር ገጻቸው ላይ አስታውቀዋል። በውይይቱ ላይ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ አመርም ተገኝተዋል። ሚስ ሞሊፊ በ37ኛው የአፍሪካ ህብረት የመሪዎች ጉባኤም ላይ የሚገኙ ሲሆን ጉባኤው በሰላምና ጸጥታ ጉዳዮች ላይ ተወያይቶ ውሳኔዎችን እንደሚያሳልፍ ህብረቱ አስታውቋል። የዘንድሮው ጉባኤ በትምህርት ላይ እንደሚያተኩር በመሪ ቃሉ ቢገለጽም ለመሪዎች ጉባኤ አጀንዳ የሚዘጋጅበት የውጭ ጉዳይ ሚኒስትሮች የስራ አስፈጻሚ ምክር ቤት ስብሰባ ትናንት ረቡዕ ሲጀመር የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ባስተላለፉት መልእክት በአንዳንድ አባል ሀገራት ያሉ የ የጸጥታ ችግሮች የጋራ መፍትሄ እንደሚሹ አሳስበዋል። የምስራቅ አፍሪካዎቹን ሱዳንና ሶማሊያን ጨምሮ በአንዳንድ የአፍሪካ ሀገራት ያለው ቀውስ አሳሳቢ እንደሆነ የገለጹት ሊቀመንበሩ አጃንስ ፍራንስ ፕሬስ እንደዘገበው በአህጉሪቱ ያሉ ሌሎች አንገብጋቢ ችግሮችንም አንስተዋል።
La résurgence des coups d'état militaires.
የወታደራዊ መፈንቅለ መንግስት ተግባር ማገርሸቱ ከምርጫ በፊትና በድህረ ምርጫ ያለው ብጥብጥ ከጦርነት ጋራ በተያያዙ ሰብአዊ ቀውሶችና የአየር ንብረት ለውጥ ውጤቶች ሁሉም ለኛ በጣም አሳሳቢ ናቸው። እነዚህም የምንኮራበትና አፍሪካ የመፍጠር ጭላንጭሎችን በከፍተኛ ሁኔታ የሚያሰጉ ናቸው።
በዚሁ የሚኒስትሮቹ ጉባኤ ላይ የአፍሪካ አንድነት ድርጅት ምስረታ ሰነድ ከተጻፈባቸው ቋንቋዎች አንዱ የሆነው አማርኛ የአፍሪካ ህብረት ይፋዊ የሥራ ቋንቋ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ ጠይቀዋል። የፕሪቶሪያን የሰላም ስምምነት በማሳያነት በመጥቀስ የአፍሪካ ህብረት በአህጉሪቱ ያሉ ችግሮችን ለመፍታት የሚያደርገውን ጥረትም አድንቀዋል። ኢትዮጵያ ሰላሟን ለማጽናት ከህብረቱና ከአጋር አካላት ጋር በትብብር መስራት ጥዋን እንደምትቀጥል ማረጋግጠዋል።
The government of Ethiopia continues to work with the African Union and the
ኢትዮጵያ መንግስት ሰላምን ለማጠናከር ከአፍሪካ ህብረትና ከህብረቱ የክትትል አሰራር ጋር መስራቱን ቀጥሏል። ሁሉን አቀፍ ብሔራዊ የምክክር ሂደት ይበልጥ መረጋጋትን ለማጎልበት አስተዋጽኦ ያደርጋል። የሀገራችንን መረጋጋት ለማጠናከር ከሌሎች ሀገራት ጋር በቅርበት ለመስራትም ቁርጠኞች ነን።
ምንም እንኳን ደማፋሳሹ የሰሜን ኢትዮጵያ ጦርነት በፕሪቶሪያው የሰላም ስምምነት ቢያበቃም በአማራና በኦሮሚያ ክልሎች አንዳንድ ቦታዎች የትጥቅ ግጭቶች በቀጠሉበት ድባብ ውስጥ ነው ኢትዮጵያ የአህጉራዊ ህብረቱን የመሪዎች ጉባኤ በማስተናገድ ላይ ያለችው። በኢትዮጵያ ያሉ ቀውሶችን ጨምሮ በሌሎችም ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ከኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ጋራም በኢትዮጵያ ባለው የሰብአዊ መብቶች ሁኔታ ላይ ተወያይተዋል። የመርአዊ ከተማን ጨምሮ በአማራ ክልል 3 ስፍራዎች ባለፈው ጥር ወር በትንሹ 66 ሰዎች በመንግስት ኃይሎች ከህግ ውጭ እንደተገደሉ የኢትዮጵያ ሰብአዊ መብቶች ኮሚሽን የካቲት 5 ቀን ባወጣው መግለጫ ሲያሳውቅ በጥቃቱ ለፋኖ ድጋፍ አድርጋቸዋል በሚል ቢያንስ 45 ሲቪሎች መገደላቸውን መግለጹ ይታወቃል። የአሜሪካ መንግስትም ግድያው እንዳሳሰበው ገልጾ ገለልተኛ ምርመራ ያለ ገደብ እንዲደረግ መጠየቁን መዘገባችን ይታወሳል። ይሄው ጉዳይ በሞሊፊና በዶክተር ዳንኤል ውይይት ላይ ተነስቶ እንደሆን ሁለቱም አካላት ውጤታማ ውይይት ማድረጋቸውን በተቀሰሱበት የኤክስ ገጻቸው አስተያየት ላይ አልገለጹም። የአፍሪካ ጉዳዮች ረዳት ሚኒስትሯ ሞሊፊ ከኢትዮጵያ የፋይናንስ ሚኒስትር አህመድ ሺዴ ጋራም የተነጋገሩ ሲሆን በኢትዮጵያ መረጋጋትንና ሰላምን ለማስፈን የሀገሪቱን ኢኮኖሚ ማጠናከር አስፈላጊ ነው ብለዋል። ኢኮኖሚውን ለማሳደግና ኢንቨስትመንትን ለመሳብ የሚደረጉ ማሻሻያዎችም በውይይታቸው ላይ እንደተነሱ ረዳት ሚኒስትሯ በመስሪያ ቤታቸው የኤክስ ገጽ ላይ ገልጸው ለዚህም ኢትዮጵያ ከዓለም አቀፉ የገንዘብ ተቋምና ከዓለም ባንክ ጋራ በትብብር መስራቷን መቀጠል እንዳለባት አስረድተዋል። ለሁለት ቀናት የተካሄደው 44ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች የሥራ አስፈጻሚ ምክር ቤት ስብሰባ ዛሬ ሲጠናቀቅ 37ኛው የመሪዎች ጉባኤ ደግሞ የፊታችን ቅዳሜና እሁድ ይካሄዳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አርማጆቻችንና ተመልካቾቻችን እየተከታተላችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ራዲዮ ጣቢያ የሚተላለፍላችሁ የዛሬ የካቲት 7 2016 ዓ.ም ምረት የምሽቱ ዝግጅታችን ነው። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪርሙ ወረዳ የግጭት ተፈናቃዮች ከነበሩበት 62000 ሰዎች መካከል ከ25000 በላይ የሚሆኑት ወደ ቀያቸው እንደተመለሱ የወረዳው ቡሳ ጎኖፋ ጽሕፈት ቤት አስታወቀ። ከወረዳው የተለያዩ ቀበሌዎች ተፈናቅለው ገና ካልተመለሱት መካከል ደግሞ ላለፉት 4 ወራት ድጋፍ እንዳልደረሳቸውና ለችግር እንደተጋለጡ የገለጹም ይገኙበታል። የወረዳው የአደጋ ስራ አመራር ጽሕፈት ቤት በበኩሉ የቅሬታውን ተገቢነት ተቀብሎ ምላሽ እንዲያገኝ ለሚመለከተው አካል ማሳወቁን ገልጿል። ናኩር መልካ በዚህ ጉዳይ ተጨማሪ ያለው።
የተለያዩ ታጣቂዎችን ጥቃት ሸሽተው ለሁለት ዓመት ገደማ በተፈናቃይነት ከቆዩበት የኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ከተማ ወደ ቀያቸው የሃሩሶን ቶማ ቀበሌ በቅርቡ ከአስር ቤተሰቦቻቸው ጋር ከተመለሱት ነዋሪዎች አንዱ አቶ ገለታ ቶሌራ እንደሚባሉ በስልክ የነገሩን አስተያየት ሰጪ ናቸው። አቶ ገለታ አሁን የቀበሌያቸው የጸጥታ ይዞታ ሁኔታ በመሻሻሉ ቢመለሱም በግጭቱ ወቅት ንብረታቸው እንደወደመ ያመለክታሉ። ከድጋፍ እጥረት የተነሳ ለችግር ተጋልጠናል ሲሉም ያሉ በትን ሁኔታ ያስረዳሉ።
አሁን ምራፉ ደጋግሩ ምን ዋኛ ተዋን ወንንም ተቦቁ ነው።
ተፈናቃዮች ይመለሱ ተብሎ ሰዎች እየተመለሱ ናቸው። ሆኖም ሰብአዊ ድጋፍ ከተቋረጠ 4 ወራት ተቆጥረዋል። ወደ አከባቢው የተመለሰውም ምንም ያመረተው እህል የለም። ህዝቡ የሚበላው የሚጠጣው የለውም። ትልቅ ችግር ላይ ነን። የጸጥታው ሁኔታ ግን ተሻሽሏል።
ከስምንት ቤተሰቦቻቸው ጋራ ከአሮሶን ቶማ ቀበሌ ተፈናቅለው በኪረሙ ከተማ በጊዜያዊ መጠለያ ውስጥ እንደሚገኙ የገለጹት አቶ አመኑ መኮንን ደግሞ የእህል እርዳታ በመቆሙ እንደተቸገሩ ገልጸዋል።
ከተፈናቀልን 4 ዓመት ይዘናል። በወቅቱ ጽንፈኛና ሸኔ እየተባለ በጸጥታ ችግር ምክንያት ኪኑ ህዝብ ተነቀለ። ተቸግረናል፣ እየተቸገርንም ነው። በፊት 25 ኪሎ ስንዴ ይሰጠን ነበር። አሁን እርሱም ከቆመ 4 ወር በላይ ሆኖታል።
የኪረም ወረዳ የአደጋ ስጋት ስራ አመራር ወደ ተከታታይ ነዋሪዎች ውስጥ ከ25000 በላይ ሰዎች እንደተመለሱ አስታውቀዋል። ተፈናቃዮቹ ካለፈው 2015 ዓመተ ምህረት የበልግ ወቅት ጀምሮ እንደተመለሱ ያወሱት አቶ ብራኑ እንዲመለሱ ለማድረግም ተሰርቷል ያሉትን አብራርተዋል።
ጸጥታን ለማስጠበቅ እርምጃ በመወሰዱና በህብረተሰቡ መካከል ውይይት ተደርጎ እርቅ በመፈጸሙ ተፈናቃዮቹን ለመመለስ ተችሏል። አሁን ወደ 37 የሚደርሱ ተፈናቃዮች ይቀራሉ። በሚቀጥሉት 2 ወራት ተመልሰው ለእርሻ እንዲዘጋጁ እናደርጋለን። እስከዚያው የሚያቆያቸውን የምግብ ድጋፍና ለጊዜያዊ መጠለያ የሚሆን ሸራም ስንጠይቅ ነበር።
ተመላሽ ነዋሪዎችና በመጠለያ የሚገኙ ተፈናቃዮች ያነሱት የሰብአዊ ድጋፍ መቋረጥ ችግር መኖሩን የተቀበሉት የወረዳው የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ ለዞኑና ለክልሉ ባለስልጣናት ማሳወቃቸውን ጠቅሰው ያገኙትን ምላሽ ገልጸዋል።
ድጋፉ የሚሰጠው በከፍተኛ ችግር ውስጥ ላሉት አካባቢዎች ነው። የኛ ወረዳ ጸጥታ ደግሞ በመሻሻሉ ለባሰባቸው ወረዳዎች ቅድሚያ ሰጥተው እየረዱ መሆናቸውን ገልጸውልኛል። ድጋፉ በእነዚያ ወረዳዎች እንደተዳረሰ ወደ እናንተ ይላካል ብለው ቃል ቢገቡም ላለፉት 3 ወራት ምንም አልደረሰንም። ወቢ መጫ፣ ፊዶና እንደ ቀይ መስቀል ማህበር ያሉት ደግሞ በተወሰነ መልኩም ቢሆን ድጋፍ ያደረጉልን ነው።
በጉዳዩ ላይ ከምስራቅ ወለጋ ዞን ቡሳ ጎኖፋ ኃላፊ አቶ ዳኝለ ቺሳና ከኦሮሚያ ክልል ቡሳ ጎኖፋ ኃላፊ አቶ ሀብታሙ ሲሳይ ምላሽና አስተያየት ለማግኘት ባለፉት 4 ቀናት ያደረኩት ጥረት ስልክ ባለማንሳታቸው አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል ምዕራባዊ ዞኖች የተለያዩ አካባቢዎች በመንግስት ኃይሎችና በተለያዩ ታጣቂዎች ግጭትና ጥቃት ሳቢያ የተፈናቀሉ ሰዎችን መንግስት አካባቢያቸውን በማረጋጋት እንዲመልሳቸውና ለችግሩም ዘላቂ ልባት እንዲሰጥ በየጊዜው ባወጣው መግለጫዎች አሳስቦ ነበር። መንግስትም በበኩሉ ሰላምን በማስፈን በክልሉ ውስጥም ሆነ ከክልሉ ውጭ ተፈናቅለው የነበሩ ሰዎችን እየመለሰ እንደሆነ ማስታወቁ ይታወሳል። ለአሜሪካ ድምጽ ናኩር መልካ ካምቦ።
የሱዳን ግጭት በኢትዮጵያ የኃይል ሽያጭ ላይ ጫና መፍጠሩ ተጠቆመ። የሱዳን የእርስ በርስ ጦርነት ኢትዮጵያ ለዚያች ሀገር በምታቀርበው የኤሌክትሪክ ኃይል መጠን ላይ ተጽዕኖ ማሳደሩን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የተቋሙ የኮሚኒኬሽን ዳይሬክተር አቶ መጎስ መኮንን ለአሜሪካ ድምፅ በሰጡት ቃለ መጠይቅ በግጭቱ ምክንያት ሱዳን ለተጠቀመችበት የኤሌክትሪክ ኃይል ከ70 ሚሊዮን ዶላር በላይ የአገልግሎት ክፍያ እንዳልፈጸመች ተናግረዋል። በተጨማሪም በተያዘው በጀት ዓመት የመጀመሪያው መንፈቅ ኢትዮጵያ ለሱዳን ለማቅረብ ካቀደችው የኤሌክትሪክ ኃይል መጠን ውስጥ በሱዳን የውስጥ ግጭት የተነሳ ለመላክ የተቻለው 68 ከመቶ ብቻ እንደሆነም የኮሚኒኬሽን ዳይሬክተሩ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
ለ3 የምስራቅ አፍሪካ ሀገራት የኤሌክትሪክ ኃይል እየላከች የምትገኘው ኢትዮጵያ የሱዳኑ ግጭት በዘንድሮ የበጀት ዓመት የኃይል ሽያጭ እቅዷ ላይ ተጽዕኖ እንዳሳደረባት የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዲሬክተር አቶ ሞገስ መኮንን ለአሜሪካ ድምፅ ተናግረዋል።
የሱዳን እርስ በርስ ግጭት በተለይ ከኛ አንጻር ስናየው ከፍተኛ ተጽዕኖ አሳድሯል ብለን ነው የምንወስደው። ምክንያቱም አንደኛ ሱዳን በእርስ በርስ ግጭቱ መሰረተ ልማት በከፍተኛ ሁኔታ አሁንም ጭምር እየወደመባት ያለች ሀገር ናት። ከሚወድመው መሰረተ ልማት ውስጥ አንዱ ደግሞ የኤሌክትሪክ መሰረተ ልማታቸው ነው። በዚህ የተነሳ የሚፈለገውን ኃይል ኤክስፖርት ማድረግ አልቻለም። ወደ ሱዳን ለማቅረብ የታቀደው ኢነርጂ ወደ 237.3 ጊጋዋት ሰዓት ነው። የቀረበው ኢነርጂን ስናየው 162.2 ጊጋዋት ሰዓት ነው። ይሄ ደግሞ የቅዱን 68.1% ማሳካታችንን ነው የሚያሳየው። ሁለተኛ ያለመረጋጋቱ ደግሞ የፈጠረው ጫና አለ። ይሄ ጫና የተጠቀሙትን ያህል የአገልግሎት ክፍያ በሚፈለገው ጊዜ ውስጥ ደግሞ የፍጆታቸውን እንዳይከፍሉ አድርጓቸዋል። ይሄ ደግሞ በተሰባሳቢ ሂሳብ ላይ የራሱ የሆነ ችግር አለው ማለት ነው። ተጽዕኖ በግልጽ የሚታይ ነው።
ኢትዮጵያ ምን ያህል ገቢ ነው ከሱዳን እስካሁን መሰብሰብ ያልቻለችው?
አሁን ላይ ስናየው እንግዲህ ያለንበትን ወር ሳንጨምር ከ70 ሚሊዮን ዶላር በላይ ክፍያ እስካሁን ድረስ አልከፈለችም።
እንደዚያም ሆኖ ኢትዮጵያ ወደዚያች ሀገር የምትልከውን የኤሌክትሪክ ኃይል እንደማታቋርጥ አቶ ሞገስ ገልጸዋል።
እንደ መልካም ጉርብትና ብቻ ሳይሆን እንደ ጥሩ የንግድ አጋር ችግር በገጠመው ጊዜ እንደዚህ አይነት ሁኔታዎችን እስከሚያልፍ ታግሶ ማለፉ ጥሩም ግንኙነት ይፈጥራል ብለን እናስባለን። ከዛ ባለፈ ሱዳን ካለችበት ችግር ስትወጣ መክፈል የምትችልበት ሁኔታ እንደሚፈጠር እናምናለን። ያ ባይሆን እንኳን በሌሎች ህጋዊ አማራጮች ህጋዊ ሆነ የአገልግሎት ፍጆታቸውን መክፈል የሚችሉበት ሁኔታ እንደሚፈጠር ስለምናምን አሁን ባለው ሁኔታ በዚሁ ግንኙነታችን ነው የምንቀጥለው።
በአሁኑ ጊዜ ወደ ጅቡቲ፣ ሱዳንና ኬንያ ከ100 እስከ 200 ሜጋዋት የኤሌክትሪክ ኃይል እየላከች እንደሆነ የገለጹት የኮሚኒኬሽን ዲሬክተሩ አቶ ሞገስ መኮንን ዘንድሮ በመጀመሪያው መንፈቅ ዓመት ከታቀደው 66.2 ሚሊዮን ዶላር 47.5 ሚሊዮን ዶላር ገቢ መገኘቱን አስታውቀዋል። ኢትዮጵያ ለጎረቤት ሀገራት ከምትልከው የኃይል ሽያጭ ባለፈው ዓመት 101 ሚሊዮን ዶላር ማግኘቷን ያወሱት የኮሚኒኬሽን ዲሬክተሩ ገቢዋ በየጊዜው እያደገ እንደሆነ ጠቅሰዋል። አሁንም አቅርቦቷን በሌሎች ሀገራትም ለማስፋፋት በትኩረት እየሰራች እንደሆነ ጠቁመዋል። ከኢትዮጵያ የኤሌክትሪክ ኃይል እንዲቀርብላቸው ፍላጎት አሳይተዋል ከተባሉ ሀገራት መካከል ታንዛኒያ አንዷ እንደሆነች አቶ ሞገስ ገልጸው ከሀገሪቱ ጋር እየተደረገ ያለው ውይይት በቅርቡ ወደ ተግባራዊ ስምምነት ያመራል ብለዋል።
በቅርቡ እውን ይሆናል ብለን የምንጠብቀው ከታንዛኒያ ጋር የሚደረገው የኃይል ሽያጭ ስምምነት ነው። ታንዛኒያ ከኛ ጋር በቀጥታ ድንበር የምትጋራ ሀገር አይደለችም። ነገር ግን ድንበር ባትጋራም ከኬንያ ጋር ደግሞ ድንበር የምትጋራበት ሁኔታ ስላለ የኬንያን ግሪድ ተጠቅመን ወደ ታንዛኒያ ኃይል ማስተላለፍ የምንችልበት ሁኔታ ለመፍጠር ላለፉት በርካታ ወራት ግንኙነቶች ሲደረጉ ነበር። በተናጠል የሁለትዮሽም እንዲሁ ደግሞ የሶስትዮሽ ግንኙነቶች ውይይቶች ሲደረጉ ነበር። ስለዚህ ኢትዮጵያ፣ ኬንያ እና ታንዛኒያ የጋራ ስምምነት የሚያደርጉበት ያን ተከትሎ ደግሞ ኢትዮጵያ እና ታንዛኒያ ደግሞ የኃይል ሽያጭ ስምምነት የሚያደርጉበት ስምምነት በቅርቡ ይፈረማል ብለን ነው የምንጠብቀው።
የኢትዮጵያ የኤሌክትሪክ ኃይል ሽያጭ እያደገ ቢሆንም የሀገር ውስጥ ፍላጎት ሳይሟላ እንዴት ወደ ውጭ ይሸጣል የሚል ተደጋጋሚ ጥያቄ ይነሳበታል። ስለዚህ ጉዳይ የተጠየቁት አቶ ሞገስ ተከታዩን ምላሽ ሰጥተዋል።
እንግዲህ የሀገር ውስጥ ፍላጎት ሳይሟላ የሚለውን በተለየ መንገድ ነው ማየት የሚገባን። አንደኛ እኛ የኤሌክትሪክ አምራችና ኃይል በጅምላ የሚያቀርብ ተቋም ነው። አሁን ባለው ሁኔታ የኤሌክትሪክ ኃይል አቅርቦት ችግር የለብንም። ነገር ግን ወደ ህብረተሰቡ የስርጭት መስመሮች አልተዳረሱም። እሱ ትክክል ነው። ይህንን የስርጭት መስመሮችን ለማስፋፋት ተደራሽነቱን ለማሳደግ እንደ ሀገር እየተሰሩ ያሉ ስራዎች በጣም በርካታ ናቸው። አዳዲስ ከተሞች፣ አዳዲስ መንደሮች ኤሌክትሪክ ማግኘት የጀመሩበት ሁኔታ አለ።
ኢትዮጵያ በተያዘው በጀት ዓመት የመጀመሪያው መንፈቅ ከሀገር ውስጥና ከውጭ የኃይል ሽያጭ በድምሩ 12.8 ቢሊዮን ብር ገቢ ማግኘቷን አቶ ሞገስ ተናግረዋል። በዚህም ለዓመቱ አጋማሽ ከተያዘው የገቢ ዕቅድ 95.3% አሳክተናል ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችን እንደቀጠለ ነው። አሁን ደግሞ በዚምባብዌ በመጀመር ላይ ያለው ወንጀል አሳሳቢ ሆኗል የሚለውን የተመለከተ ዘገባ እናልፋለን። በዚምባብዌ ወንጀል በተለይም በትጥቅ የሚፈጸም ዝርፊያ በመጀመር ላይ መሆኑ ባለስልጣናትን አሳስቧል። በዚህ ምክንያት ሕግ አስከባሪዎች ተጠርጣሪዎችን ተኩሰው እንዲገድሉ አስገድዷቸዋልም ተብሏል። ኮሎምበስ ማቡንጋ ከሐራሬ በላከው ዘገባ እንዳመለከተው በዚምባብዌ ወንጀል በመጨመር ላይ ያለው ድህነት ሰዎችን ተስፋ አስቆራጭ ሁኔታ ውስጥ ስለከተተ ነው ሲሉ ተንታኞች ይናገራሉ። እንግዲህ ወልዴ እንደሚከተለው ያቀርበዋል።
የሐራሬው ነዋሪ ፒተር ሃፓወሬ አጭበርባሪዎች በከተማው በሚገኝ መንደሮች ሰዎችን ሲያታልሉና ላልያዙት ዕቃ ገንዘብ ሲቀበሉ አይተዋል። ችግሩ ግን ይህ ብቻ አይደለም ባይ ነው ፒተር።
ወንጀል በመጨመር ላይ ነው፣ ግድያም እንዲሁ። እናም ሰዎች ወንጀል ከመፈጸም እንዲቆጠቡ ፖሊስ ጠንክሮ እንዲሰራ ጠይቃለሁ። ፖሊስ መከበር አለበት። ፖሊስ ደግሞ ሕጉን ማስከበር አለበት። ምክንያቱም አሁን ሕግ የሌለበት አገር የምንኖር ነው የሚመስለው። ሰዎች ካለከልካይ ግድያ በመፈጸም ላይ ናቸው።
ከመንግስት የወጡ መረጃዎች እንደሚያመለክቱት ባለፈው 2023 ዓ.ም ሶስተኛው ሩብ ላይ 100 ሺህ ሰዎች በሚኖሩበት አካባቢ 1202 ወንጀሎች ተፈጽመዋል። ይህም ከሁለተኛው ሩብ አንጻር ጭማሪ ያሳየ መሆኑ ተነግረዋል። መንግስት እንደሚለው ሞትን ያስከተሉ ወይም ሕይወትን ለማጥፋት ያለሙ 1098 ወንጀሎች በሩብ ዓመቱ ተፈጽመዋል። በ2022 ደግሞ 958 ተመሳሳይ ወንጀሎች ተመዝግበዋል። በቅርቡ ደግሞ በትጥቅ የታገዘ ዝርፊያ መጨመሩ እንዳሳሰበው የዚምባብዌ ፖሊስ አስታውቋል። አንዳንዶቹ ወንጀል ፈጻሚዎች በአሁኑ ወቅት የአገሪቱ የጸጥታ አባላት የሆኑ ወይም የቀድሞ አባላት እንደሆኑ ተደርሶበታል። በአንዳንዶቹ ወንጀሎች ወቅት በሚደረግ የተኩስ ልውውጥ ወይም ተጠርጣሪዎች ለማምለጥ በሚሞክሩበት ጊዜ በፖሊስ ተገድለዋል። አልበርት ጉሉቤ የፓርላማው የመከላከያና ጸጥታ ኮሚቴ ሊቀመንበር ናቸው። እርሳቸው እንደሚሉት አንዳንድ ጊዜ ወንጀል ፈጻሚዎቹ ከፖሊስ አቅምና ቁጥር በላይ ይሆናሉ።
ፖሊስ ባለው ውስን አቅርቦት ለመስራት እየሞከረ ነው። የሚፈጸመውን የወንጀል መጠን ከደቡብ አፍሪካ ጋር ማነጻጸር አንችልም። ከአፍሪካ አንጻር የተሻለ ሁኔታ ውስጥ ነው ያለ ነው። አንዳንዶች ፖሊስ ያልተመጣጠን ኃይል ይጠቀማል በሚል ክስ ቢያሰሙና በፖሊስ ላይ ለማላከክ ቢሞክሩም ፖሊሶቻችን የሚችሉትን ለማድረግ እየጣሩ ይመስለኛል። እንደ ኮሚቴ የምንሻው በዚህ አገር ሰላም እንዲሰፍን ነው።
የወንጀል አጥኚው ኦበርት ሙዜምቤ እንደሚሉት ደግሞ በፍጥነት በማሽቆልቆል ላይ ያለው ኢኮኖሚና ከፍተኛ የዋጋ ግሽበት ሰዎችን ወደ ወንጀል እየገፋቸው ነው።
በሁለተኛ ደረጃ ደግሞ ያለንን ማኅበራዊ ትስስር ማየት ያስፈልጋል። በርካታ ሰዎች ፈልሰዋል። ሰዎች ወደ ደቡብ አፍሪካና እንግሊዝ ይፈልሳሉ። ካለ ወላጆች የሚኖር ማኅበረሰብ ፈጥሯል። በመሆኑም ወጣቶች ካለመሪና መካሪ እያደጉ ነው። ይህ ደግሞ ወደ ሕገወጥ ድርጊቶች እንዲያመሩ ያደርጋል።
መንግሥት ኢኮኖሚውን የሚያሻሽልበትን መላ እንዲዘይድና የሃይማኖት ተቋማትና ሲቪል ማኅበረሰቡ ደግሞ መልካም ስነ ምግባርን በማስተማር ረገድ ተጨማሪ ጥረት እንዲያደርጉ ሙዜምቤ ምክራቸውን ለግሰዋል።
በዌስት ባንክ የሚኖሩ ፍልስጤማውያን ከመስከረም 26ቱ የሐማስ ጥቃት ወዲህ በእስራኤላውያን ሰፋሪዎች የሚፈጸምባቸው ጥቃቶች በከፍተኛ ሁኔታ እንደጨመሩ ተናግረዋል። ጥቃቶች ያየሉት ቤታቸው ጥለው እንዲሰደዱ ለማድረግ ታልመው እንደሆነም አስረድተዋል። ይሁንና ወንጀላዎቹን ያስተባበለው የሰፈራ ጉዳዮች ምክር ቤት ጥቃት የሚፈጸምባቸው ሁኔታዎች ቀንሰዋል ይላል። ሊንዳ ግራንድስቲን ከዌስት ባንክ የደቡባዊ ሄብሮን ሂልስ ያጠናከረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
እስራኤላውያን ሰፋሪዎችና በዌስት ባንክ በሚኖሩ ፍልስጤማውያን መካከል የሚካሄዱ የኃይል ግጭቶች በእስራኤል የቀኝ ዘመሙ መንግስት አገሪቱን የማስተዳደር ስልጣን በተቆጣጠረበት ባለፈው ዓመት ውስጥ ይበልጥ ተባብሶ ቀጥሏል። የመስከረም 26ቱ የሐማስ ጥቃትና እርሱን ተከትሎ የተቀሰቀሰውም ጦርነት እንደ መንግስታቱ ድርጅት ሰብአዊ ጉዳዮች ጽህፈት ቤት ኦቻ ገለጣም የድንገቶቹ መጠን በእጥፍ ጨምሯል። ፍልስጤማውያን ገበሬዎችና የከብት ጠባቂዎች በበኩላቸው ከመንግስት ጠመንጃ የተሰጣቸው አብዛኞቹ ሰፋሪዎች ራሳቸውን በኃይል አስከባሪነት ሰይመው የፈቀዱትን ያደርጋሉ ሲሉ ይወነጅላሉ።
ሁኔታው
አስፈሪ ነው። ቀድሞውንም ቢሆን መጥፎ ነበር። አሁን ደግሞ ይበልጥ ተባብሰዋል። ጦርነቱ ከተጀመረ ወዲህ ከእርሻ ማሳዎች ጨርሶ መድረስ አልቻለም። የበሰሉ የወይራ ፍሬዎች አልተለቀሙም። አሁንም በዛፎቻችን ላይ እንዳሉ ናቸው። ወደ ዛፎቹ በመሄድ ምርት መሰብሰብ ከሞከርን ሰፋሪዎቹ ይተኩሱብናል። ምርቱ በሙሉ ወድሟል።
እነዚህ የአይሁዶች ስፍራዎች በሙሉ ከዓለም አቀፍ ድንጋጌዎች አንጻር ሕገ ወጥ ናቸው። አክራሪ የሆኑ የእስራኤል መንግስት አካላት ይህንን አካባቢ ጠቅለው ከእጃቸው ማስገባትና ከዚያ የሚኖሩ ፍልስጤማውያን በሙሉም በፍልስጤም አስተዳደር ቁጥጥር ስር ወደሚገኙ ሌሎች አካባቢዎች እንዲሄዱ ለማስገደድ ግፊት ሲያደርጉ ቆይተዋል። ሐማስ ጥቃት ካደረሰበት ካለፈው መስከረም 26 ወዲህ ብቻም ታዲያ ኤሪያሲ በመባል በሚታወቀው ስፍራ ከሚኖሩ በትንሹ 16 መንደሮች ውስጥ ይኖሩ የነበሩ ፍልስጤማውያን ቀያቸውን ለቀው መውጣታቸውን ብሰለም የተባለው የእስራኤል ሰብአዊ መብቶች ተሟጋች ቡድን ይፋ አድርጓል። እንደ ዘገባውም ለዚህ ምክንያቱ እስራኤላውያኑ ሰፋሪዎች በቤተሰቦቻቸውና በንብረቶቻቸው ላይ ያደረሷቸው ጥቃቶች የከሰቱት ሁኔታ ነው።
ከነሱ ከሰፋሪዎቹ ጋር ከአሁን ቀደምም ችግሮች ነበሩብን። ከጋዛው ጦርነት በኋላ ግን ሁላችንንም ሊያጠፉን ሁሉ ፈልገው ነበረ።
በፍልስጤማውያኑ ላይ የሚሰነዘሩት ጥቃቶች ቀንሰዋል በሚል የሚሞግቱ የአይሁዳን ሰፋሪዎች ተወካዮች ፍልስጤማውያን በእስራኤል ላይ የሚሰነዝሯቸው ጥቃቶች እንደ አውሮፓውያን የዘመን አቆጣጠር በ2023 እጅግ አይሎ ባለፉት 20 ዓመታት ውስጥ ከታየው ሁሉ ከፍተኛው ደረጃ ላይ ደርሶ ነበር ይላሉ።
IDF citing police reports said that after the October 7th attack
የእስራኤል መከላከያ ሰራዊት የፖሊስ መዛግብቶቹን ዋቢ በማድረግ እንዳመለከተው ከመስከረም 26ቱ ጥቃት በኋላ በዌስት ባንኮቹ የጁዲያና የሰማሪያ መንደሮች በአይሁዳውያን ይፈጸሙ የነበሩ ጥቃቶች በጥቅምትና በህዳር ወር በ50% ቀንሰዋል። ስለሆነም የመስከረም 26ቱን ጥቃት ተከትሎ ራሳቸውን በራሳቸው በህግ በተቆጣጣሪ ኃይልነት የሚሰይሙ ወገኖች የጨመሩ አሊያም ጥቃቶች እያየሉ ነው ብሎ ለሚያስብ ማንኛውም ሰው ያሉት መረጃዎች ፈጽሞ አይደግፉትም።
የቀደመውን የመሰሉ አስተያየቶች ታዲያ በደቡባዊ ሄብሮን ሂልስ በእስራኤላውያን ሰፋሪዎች ከሚሰነዘሩባቸው ትንኮሳዎችና ጥቃቶች ፍልስጤማውያኑን በሚከላከሉ እስራኤላውያንና ዓለም አቀፍ በጎ ፈቃደኞች ውድቅ ተደርገዋል።
Let's start with the day, October 7th, which we all remember somewhat traumatically.
ሁላችንም በብርቱ የስቃይ ስሜት ተውጠን ከምናስታውሰው የመስከረም 26ቱ ጥቃት እንጀምር። ካንዳች የበቀል ጥቃት ቢቆጠር የተቀነባበረ ብርቱ ጥቃት ኤሪያሲ በመባል ከሚታወቁ አካባቢ ተፈጽሟል። አሁን እድሉን አገኘን። ልናስወግዳቸው እንችላለን የሚል ስሜት ያዘለ ሁኔታም ተንጸባርቋል። በዚያ ክልል ውስጥ ያለ እያንዳንዱ መንደር ማለት ይቻላል አንድና ከዚያ በላይ የሚሆኑ ጥቃቶችን አስተናግዷል። አብዛኞቹም የሐማስ ጥቃት በተፈጸመበት መስከረም 26 የዕለት ሁለት ነው የተፈጸሙት።
የዩናይትድ ስቴትስ እና የብሪታንያ መንግስታት እስራኤላውያኑ ሰፋሪዎች በፍልስጤማውያን ላይ የሚያደርሷቸው ጥቃቶች መጠን መጨመሩን የሚጠቁሙት ዘገባዎች ያሳደሩባቸውን ስጋት ይፋ አድርገዋል። የኃይል ጥቃት በመፈጸም የተከሰሱ አራት አይሁዳውያን ሰፋሪዎች ላይም ማዕቀብ እስከመጣል የደረሰና ከአሁን ቀደም ታይቶ የማያውቅ የተባለ እርምጃ እስከመውሰድም ደርሰዋል።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። የምሽቱ ዝግጅታችን እንደቀጠለ ነው። አሁን ዋሽንግተን ላይ 7 ሰዓት ከ38 ይላል። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ38 ማለት ነው። የመጀመሪያ ምዕራፍ ዝግጅታችን ቀደም ሲል ስትከታተሉት የነበረው ነው። አሁን ወደ ሁለተኛ ምዕራፍ ወይም አጋማሽ ዝግጅታችን እናመራለን። የመጀመሪያ ቅንብራችንም በማህበራዊ ሚዲያ የሚፈጸሙ ወንጀሎችን መቆጣጠሪያ ሕጎች ተፈጻሚነት ምን ያህል ነው ስንል እንጠይቃለን። ኢትዮጵያ የማህበራዊ ትስስር ገጾችን ጨምሮ በኢንተርኔት አማካይነት የሚፈጸሙ ወንጀሎችን ለመከላከል ከፍትሐብሔርና ከወንጀለኛ መቅጫ ሕጉ ድንጋጌዎች በተጨማሪ የጥላቻ ንግግርና ሐሰተኛ መረጃ አዋጅ እንዲሁም የኮምፒውተር ወንጀል አዋጅ የመሳሰሉትን አጽድቃለች። ሆኖም በኢትዮጵያ የማህበራዊ ትስስር ገጾች ምህዳር ውስጥ የሚሰራጩ ሐሰተኛ መረጃዎች፣ የጥላቻ ንግግሮችና ሌሎች ወንጀሎች እየጨመሩ መሄዳቸውን በርካታ ተንታኞች ያመለክታሉ። አዋጆቹም ሐሳብን በነጻነት የመግለጽና መረጃ የማግኘት መብትን ከመጋፋት ውጪ የህብረተሰቡን ደህንነት መጠበቅ እንዳልቻሉ ይከራከራሉ። ለመሆኑ በማህበራዊ ትስስር ገጾች የስም ማጥፋት፣ የግለኝነት መብት መጋፋትና ሌሎች ከስነ ምግባር ያፈነገጡ መረጃዎች ስርጭት የመሳሰሉ ወንጀሎችን የሚፈጽሙ ወደ ህግ የሚቀርቡባቸው ማዕቀፎች ምንድን ናቸው? የህብረተሰቡን ደህንነት ለመጠበቅ ያላቸው አቅምስ ምን ይመስላል? ስመኝሽ የቆየ የህግ ባለሙያና የፌዴራል ፖሊስን አናግራ ተከታዩን ዘገባ አዘጋጅታለች።
በማህበራዊ ሚዲያ የሚሰራጩ የሐሰት ዜናዎችና የተሳሳቱ መረጃዎች በኢትዮጵያ ውስጥ ለሚታዩ የተለያዩ የፖለቲካ ውጥረቶች፣ ግጭቶችና የንጹሃን ሰዎች ግድያዎች አስተዋጽኦ አድርገዋል። ከዛም ባለፈ ማህበራዊ ሚዲያው በዜጎች ስነ ልቦናዊ፣ ምጣኔ ሀብታዊና ማህበራዊ መስተጋብሮች ላይ ጉዳት እያስከተሉ ያሉ መረጃዎችን በስፋት ማሰራጨታቸው የሚያሳስብ ደረጃ ላይ መድረሱን ባለሙያዎች ይገልጻሉ። ዩቲዩብን ጨምሮ በፌስቡክ፣ በቴሌግራም፣ በትዊተር፣ በቲክቶክ እና በሌሎች የማህበራዊ ሚዲያዎች እንዲሁም የበይነ መረብ ገጾች የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ጨምሮ ማናቸውም ከስነ ምግባር ያፈነገጡ፣ የእምነት ነጻነትን የሚጻረሩና የግለሰቦችን መብት የሚጋፉ መረጃዎች ወንጀል መሆናቸውን የህግ ባለሙያዎች ይገልጻሉ። አቶ ሰለሞን ጎሹ የህግና የኮሙኒኬሽን ባለሙያ ሲሆኑ በተለይ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል የወጡ አዋጆችን በማርቀቅ ሂደት ውስጥ ተሳትፈዋል።
ግል ያለመነካት መብትን መንካት ህገ መንግስቱ በአንቀጽ 26 የሚያስቀምጠው በጣም ጠንካራ ፕሮቴክሽን ነው። ለህዝብ ጥቅም ተብሎ ይህንን ማድረግ የሚያስከትለው በጣም ጠንካራ የሆነ የህዝብ ጥቅም ጀስቲፋይ ካልተደረገ በስተቀር ያለመነካት የግለሰቦችን መብታቸውን የሚነኩ ነገሮችን በግለሰብ ደረጃ በሚዲያ አማካኝነትም ሊሰራጭ እንደማይገባ የሚደነግጉ ወይም ያንን የተላለፈ የሚያስከትላቸው ቅጣቶችን የሚደነግጉ ግጣቶች ኢትዮጵያ በአግባቡ አላት።
አቶ ሰለሞን እንደሚሉት ኢትዮጵያ በበይነ መረብ የሚፈጸሙ ወንጀሎችን በህግ ተጠያቂ የሚያደርጉ የፍትሐብሔርና ወንጀለኛ መቅጫ ህጉን ጨምሮ የተለያዩ የህግ ማዕቀፎች አሏት። ነገር ግን ህጎቹ በየቦታው የተሰባጠሩ መሆናቸውና ህብረተሰቡም ስለ ህጎቹ በቂ መረጃ ለማግኘቱ ለአፈጻጸም አስቸጋሪ አድርጓቸዋል። ለምሳሌ ከግለኝነት ወይም ካለመነካት መብት ጋር የተገናኙ ወንጀሎች በወንጀለኛ መቅጫ ህጉ ሊጠየቁ ይችላሉ። ከዛ በተጨማሪ ግን በማህበራዊ ሚዲያ አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከወጡ ህጎች አንዱ የመገናኛ ብዙሃን አዋጅ መሆኑን አቶ ሰለሞን ያስረዳሉ።
ለምሳሌ በኢንተርኔት አማካኝነት አገልግሎት የሚሰጥ የመገናኛ ብዙሀን ሶስት ነገሮችን ሊያሟላ ይገባል። አንደኛ ህጋዊ ድርጅት ሊኖረው ይገባል። ሁለተኛ እነዛን ስራዎች እነዛን ኤዲቶሪያል ውሳኔ የሚሰጥበት መዋቅር ወይም ስትራክቸር ሊኖረው ይገባላል። ሶስተኛ እነዛን አገልግሎቶች በኢንተርኔት አማካኝነት አገልግሎቱን የሚሰጥ ከሆነ የበይነ መረብ መገናኛ ብዙሀን የሚለውን ያሟላል ማለት ነው። እሱ አሟልቶ ከኢትዮጵያ መገናኛ ብዙሀን ባለስልጣን ጋር የሰርቲፊኬት ጉዳይ ይመጣል ማለት ነው። እነሱን ያሟላ አካልን ነው ሬጉሌት የሚያደርግ ተቋማዊ ነው እንጂ የግለሰቦችን ሀሳብን በነጻነት የመግለጽ መብታቸውን የሚገለገሉ ሰዎች ላይ የመከታተል የለውም። ነገር ግን የሞኒተሪንግ ስራ ይሰራል። ለምሳሌ የመገናኛ ብዙሀን ባለስልጣን በመገናኛ ብዙሀን ወይም በኮሚኒኬሽን ጉዳይ ላይ መንግስትን አድቫይስ ስለሚያደርግ የፖሊሲ ጉዳዮችንም እነሱን ነገሮች በተጓዳኝ ያደርጋል።
በማህበራዊ የብዙሀን መገናኛ ዘዴዎች በሚሰራጩና ጥላቻ በሚታጨቅባቸው መልእክቶች የሚደርሱ ግጭቶችን ለማስቆም ሲባል በ2012 ዓ.ም በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ የዋለው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ ሌላው በማህበራዊ ሚዲያ የሚሰራጩ ጎጂ መረጃዎችን ለማስቆም የወጣ ህግ ነው። አቶ ሰለሞን እንደሚሉት ይህ አዋጅ በህጋዊ መንገድ ለተመዘገቡ መገናኛ ብዙሃን ብቻ ሳይሆን በግለሰቦች ለሚሰራጩ ሐሰተኛ ወይም ጎጂ መረጃዎችም ያገለግላል።
ሐሰተኛ መረጃ ተብሎ በህጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙሃን ተብሎ የወጣ ህግ አይደለም። ነገር ግን የሐሰተኛ መረጃ ወይም ደግሞ የጥላቻ ንግግር አሰራጭተው ቢገኙ በዚህ አዋጅ የወንጀል ተጠያቂነት ይኖርባቸዋል።
ሌላው በ2016 ዓ.ም የጸደቀው በኮምፒውተር የሚፈጸሙ ወንጀሎች አዋጅ ነው።
ዋናው ትኩረቱ ብሔራዊ ደህንነት ወይም ናሽናል ሴኩሪቲ የሚለውን ጉዳይ ለመጠበቅ በሚል ነው የወጣው። ስለዚህ ለሰብአዊ መብት ድንጋጌዎች ወይም ደግሞ ልዩ ኤክሰፕሽንስ በቂ ትኩረት አልሰጠም በሚል በእኛ ቡድን ተዘጋጅቶ የነበረው ረቂቅ ሁለቱን በብሔራዊ ጸጥታና በግለሰቦች የሰብአዊ መብት ጥበቃ መካከል ባላንስ ለመፍጠር ሁለቱንም ያጣጣመ እንዲሆን ተደርጎ ረቂቅ ቀርቦ ነበር። የዛሬ 3 አመት እንግዲህ ከመረጃ ነጻነት አዋጁ አዲሱ ረቂቅ ጋር አብሮ ለፍትህ ሚኒስትር ቀርቦ ነበር። ፍትህ ሚኒስትር በወቅቱ በሌሎች በርካታ አዳዲስ ህጎች ይወጡ ስለነበር ተጨማሪ ውይይት ይደረግበት በባለድርሻ አካላት ብሎ ነበር ያኔ የያዘው። ወደ ካውንስል ኦፍ ሚኒስትርስ አልሄደም። ፍትህ ሚኒስትርም ያን ረቂቅ አስቀምጦ በእጁ እንደቆመ ነው ያለው።
በማህበራዊ ሚዲያ ላይ ከሚፈጸሙ የስም ማጥፋትና የግለሰብን መብት የሚጋፉ ወንጀሎች በተጨማሪ በአሁኑ ሰዓት ኢትዮጵያ ውስጥ ለፖሊስ ራስ ምታት የሆነው ወንጀል ደግሞ በበይነ መረብ ወይም ኦንላይን ባንኪንግ የሚፈጸመው ስርቆትና ግለሰቦችን ኢኮኖሚያዊና ማህበራዊ ቀውስ ውስጥ እየከተተ የሚገኘው ቤቲንግ ወይም ውርርድ መሆናቸውን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ጄይላን አብዲ ይገልጻሉ።
ሞባይል ባንኪንግ አስቸጋሪ የሆነ ነው አንዱ። ሁለተኛ ደግሞ ይሄ ቁማር የሚጫወቱበት ቁማርም አለ፣ በሱ የሚበለዋል። ለምሳሌ በዚህ ግሩፕ ውስጥ ግቢ ይሉሻል። የተለያየ አፕሊኬሽኖች አሉ። በቴሌግራም ግሩፕ ያደርጉና ከዛም በኋላ የተወሰነ ይቃ በርካሽ ይሸጡልሻል። ከሸጡልሽ በኋላ አንቺ አሁኑ ጨምሬሽ እንድትጫወቺ ያጓጉሻል። ከዛም በኋላ ትልቅ ብር ስትልኪ ስልካቸውን ይዘጋል። እንደዚህ አይነት ወንጀሎች በጣም እየተበራከቱ ነው ያሉ ከዲፋሜሽኑ በላይ። ምክንያቱም ዲፋሜሽን ግለሰቡም ራሱ መከላከል ይችላል። ግለሰቡም ከሶ ሰውየውን ተጠያቂ ማድረግ ይችላል።
በማህበራዊ ሚዲያ አማካኝነት የሚፈጸሙና የማህበረሰብን ደህንነት አደጋ ላይ የሚጥሉ ወንጀሎችን ለመከላከል የወጡት ህጎች ወጥ ሆነው አንድ ቦታ ባይኖሩም አቶ ሰለሞን እንደሚሉት በተለያየ ማዕቀፍ ውስጥ ሆነውም ወንጀል ሲከሰት ለማስቆም በግለሰቦች ወይም በፍትህ ሚኒስቴር ክስ መቅረብ ይኖርበታል።
በወንጀል ከተከሰተ በወንጀል ጉዳይ ላይ መንግስቱን ወክሎ ክስ የሚያቀርብ ጉዳይሽን የሚከታተል ቢያው መስሪያ ቤት አለ። አቃቢ ህግን ያቀፈው የፍትህ ሚኒስትር ነው ዋነኛው አካል። ነገር ግን የተለያዩ ኤጀንሲዎች በተለያየ ልዩ ጉዳይ ላይ ኃላፊነት ደግሞ ይሰጣቸዋል። ሶ እነዛ ተቋማት ለምሳሌ እንደ ኢንሳ ኦር ሌሎች ተቋማት ከፍትህ ሚኒስትር ጋር በጋራ ዲል የሚያደርጉባቸው የተለያዩ ሰብጀክት ማተሮች ሊኖሩ ይችላሉ። ግን አቃቢ ህግ በራሱ ተነሳሽነት ጉዳዮችን ይሸት አድርጎ ወንጀል አድራጊዎችን ተጠያቂ እንዲሆኑ ያደርጋል። አንዳንድ ግን የተለዩ ወይም ደግሞ በተፈጥሯቸው በጣም ፐርሰናል የሚባሉ ግለኝነት መብት ጋር ያለመነካት መብት ጋር በጣም የተገናኙ አንዳንድ ጉዳዮች ቅሬታ ሲቀርብ ብቻ አቃቢ ህግ የሚያንቀሳቀሳቸው ጉዳዮች አሉ።
በርካታ የሰብአዊ መብት ተከራካሪዎች ግን የጥላቻ ንግግርንና ሀሰተኛ መረጃዎችን ለመቆጣጠር የወጡት ህጎች ዜጎችን ከጥቃት ከመጠበቅ ይልቅ የስጋት ምንጭ መሆናቸውን ነው የሚናገሩት። እንዲያውም በተቃራኒው የመናገር ነጻነትን ለመደፍጠጥና የተለየ ሀሳብ ያላቸውን ሰዎች በማስፈራራት ጸጥ ለማሰኘት ዓላማ እየዋሉ መሆናቸውንም ገልጸው ይከራከራሉ። በማህበረሰብ ውስጥ በማንኛውም መንገድ ወንጀል ሲፈጸም የመከታተልና ለህግ የማቅረብ ኃላፊነት የተጣለበትን ፖሊስ እየፈተኑ ካሉ ወንጀሎች መካከል አንዱ በቴክኖሎጂ በመታገዝ የሚፈጸሙ ወንጀሎች መሆናቸውን ፖሊስ ያምንበታል።
ፖሊስ የኛ የኢትዮጵያ ፌደራል ፖሊስ ወንጀል ምርመራ ፖሊሶችን እስከ ውጭ ሀገር ድረስ ልከን አሰልጥነን ደቡብ ኮሪያ፣ ቻይና በዚህ ዙሪያ በተለይ በሳይበር ክራይም ዙሪያ እንደ ስልጠና እንዲያገኙ አድርገን በነዚህ በሶሻል ሚዲያ ላይ በህዝብ ላይ የሚደርሰውን አደጋ ለመከላከል ሀሰተኛ መረጃ እየተሰራጨ በዚህ መንገድ ህዝብን ከህዝብ ጋር የሚያጋጩ በተለያዩ መንገድ የሚሰሩትን ለመቆጣጠር እንድንችል ስልጠና ወስደዋል። ስለዚህ በዛ መሰረት ፖሊስ እየያዘ መረጃ ወንጀሉን እያጣራባቸው ያሉ ሰዎች፣ ግለሰቦች አሉ።
ያም ሆኖ ግን ህብረተሰቡ በማህበራዊ ሚዲያ የሚፈጸሙ ወንጀሎች ወንጀል መሆናቸውን አውቁና ያንን ለመከላከል የወጡ ህጎች እንዳሉ ተረድቶ ክሶችን ወደ ፖሊስ የማቀረቡ ልምድ አለ ወይ ስንል ላቀረብንላቸው ጥያቄ አቶ ጄላንድ ሲመልሱ
ጉዳት የደረሰበት ሰው ይከሳል። ለምሳሌ ሳያቅ አንድ ሰው እንደዚህ አይነት ቀረጻ የተካሄደበት ትዳር የፈረሰበት ወይም ትዳሩ ጉዳት ላይ የወደቀበት ሰው ካለ ኢንዲቪዥዋልም ማመልከት የሚችልበት ወንጀል አለና ስለዚህ በግለሰብ ደረጃም አመልክቶ እነዛን ሰዎች ተጠያቂ ማድረግ ይችላል። እንግዲህ የወጡ ህጎች በሙሉ ህዝብ ያውቃቸዋል ተብሎ ነው የሚገመተው እና በየጊዜው ደግሞ ኤክስፐርቶች እያስተማሩ ነው ያሉት። ምክንያቱም የኢትዮጵያ ህግ በተለያየ ቦታ ተበታትኖ የሚገኝበት ሁኔታ ስላለ ህብረተሰቡ ያንን ሁሉ ያውቃል ብለን ከገመትንም አስቸጋሪ ስለሆነ በየጊዜው ግን የህግ እውቀት ህብረተሰቡ እንዲኖረው በሬዲዮ በቴሌቪዥን እያስተማርን ነው ያለን።
በማህበራዊ ሚዲያ ተፈጽመው ወደ ህግ የተወሰዱ ጉዳዮች አልፎ አልፎ ይሰማሉ። አቶ ሰለሞን እንደሚሉት አብዛኞቹ በስም ማጥፋትና በመሳሰሉት ወንጀሎች ክስ ተመስርቶባቸው ወደ ህግ የሚወሰዱ ወንጀሎች በእርቅ እንዲጠናቀቁ እንደሚደረጉ ይገልጻሉ።
አንዳንድ ያስተዋልኳቸው በማህበራዊ መገናኛ ብዙሃን ላይ ለምሳሌ ወደ ፍርድ ቤት ለማስኬድ ጠበቃ ቀጥረው ይህንን ጉዳይ ሲጀምሩ በእርቅ የተደመደሙ የነበሩ ኮንቴንቶችን ድሊት ለማድረግ ግለሰቦች ተስማሙ የሚሉ በአንዳንድ ዘገባዎችንም አይተናል። ሶ በእሱ ላይ ያለውን ክላሪቲ ማስተማሩ ጎን ለጎን መምጣት አለበት። ያንን የማስተማር ስራ ግን ሌሎቹን እንዲማሩ ዲተረንስ ኢፌክት እንዲኖረው ሌሎቹን ይህም ላይ እንዲህ አይነት ጥያቄነት ይኖርብኛል ብለው እንዲታቀቡ ለማድረግ በመንግስት አንዳንድ በጣም ከበድ ያለ ጉዳት ያደረሱ እንዲህ አይነት ሰቶችን በቀጥታ በማምጣት የማስተማር ሂደት አንድ ማድረግ አለበት ብዬ ነው አድቫይዝ ማድረገው።
ማህበረሰቡም ሆነ የህግ አስፈጻሚዎች በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን አውቀው ራሳቸውንም ሆነ ማህበረሰቡን ከአደጋ እንዲጠብቁ ግንዛቤ የማስጨበጥ ስራዎች በስፋት መሰራት እንዳለባቸው አቶ ሰለሞን ይመክራሉ።
የሐሰተኛ መረጃና የጥላቻ ንግግሩን ህጉ ሲወጣ በርግስ በኩል ፖሊሶችን፣ አቃቤ ህጎችን፣ ዳኞችን ለዛ የማዘጋጀት ባሉት ጉዳዮች ላይ ምክክር የማድረግ ነገር ተጀምሮ በነበረበት ጥሩ አጋጣሚ ነው ይሄ ኮንፍሊክቱ የመጣው። ኮንፍሊክቱ ከመጣ በኋላ የመንግስትን ፕራዮሪቲ የእነዚህን ተቋማት ቅድሚያ የሚሰጡበትን ነገር ስለቀየረ ባለፉት ሁለት ዓመታት በዚህ ረገድ የተሰሩ ስራዎች በጣም እዚህ ግባ የሚባሉ አይደሉም። የተነሱም ጉዳዮች በትክክል ለፍርድ ቤት ቀርበው እልባት ያገኙ ጉዳዮች ብዙ አይደሉም።
የቴክኖሎጂው በየጊዜው ተለዋዋጭነት ወንጀሎችንም እንዲራቀቁ እያገዘ መሆኑን የሚገልጹት አቶ ጄላይንም ፖሊስም በቴክኖሎጂው ታግዞ ህብረተሰቡን በተሻለ መልኩ ለመጠበቅ ጥረት እያደረገ መሆኑን በምሳሌ ያስረዳሉ።
እያንዳንዱ ህብረተሰብ በፍጥነት ወዲያውኑ ለፖሊስ ማመልከት የሚችል የሲቲዝን ኤንጌጅመንት የሚባል አፕሊኬሽን አሁን በቅርብ ጊዜ ጉግል ፕሌይ ስቶር ላይ ተግባራዊ ሆነው ህብረተሰቡ ከፖሊስ ጋር በደቂቃ እየተገናኘ የሚፈጠረው ወንጀል ሁሉ የሚያሳውቅበት መንገድ እየተፈጠረ ስለሆነ በጣም እየዘመነ ነው ያለው ማለት ነው ኢትዮጵያ ፌዴራል ፖሊስ።
ኢትዮጵያ ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት የሚፈጸሙ ወንጀሎችን ለመከላከል የቆዩና አዲስ የጸደቁ ህጎች ቢኖሯትም የጥላቻ ንግግርና ጉዳት አድራሽ ሐሰተኛ መረጃዎችን መቆጣጠር ግን እስካሁን አለመቻሏን ባለሙያዎች ይስማሙበታል። ግለሰቦች መብታቸው ሲነካ ወደ ህግ እንዲመጡ የሚያበረታቱ ትምህርቶችና አስተማሪ የሆኑ የህግ ቅጣቶች ሊኖሩ እንደሚገባም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችን ሁለተኛ አጋማሽ ዝግጅታችን እንደቀጠለ ነው። ቀደም ሲል ዘገባውን ያደረሰችን ስመኝሽ እናመሰግናለን። ከፍተኛ የኤሌክትሪክ መኪና ገበያ ባለባት ካሊፎርኒያ በቂ የባትሪ ሞባይሎች የሉም ተባለ። በአሁኑ ወቅት ከ1.7 ሚሊዮን በላይ የኤሌክትሪክ መኪናዎች ካሊፎርኒያ ውስጥ ይሽከረከራሉ። ሆኖም በዩናይትድ ስቴትስ ትልቁ የኤሌክትሪክ መኪና ገበያ በሚገኝበት ግዛት የሚኖሩ አሽከርካሪዎች ባትሪ መሙያ ቻርጅ ማድረጊያ ስፍራ ለማግኘት እንደሚቸገሩ ይገልጻሉ። የአሜሪካ ድምጿ አንጀሊና ባግድሪያስ ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው ታቀርባለች።
በካሊፎርኒያ ግዛት በሚገኘው ሎስ አንጀለስ ከተማ ውስጥ የሚኖረው ፖል ዊሊያምስ የኤሌክትሪክ መኪናውን የገዛው ከሁለት ወራት በፊት ነው።
መኪናው በተወሰኑ ምክንያቶች ድንቅ ነው። በተለይ ለነዳጅ የሚወጣ ዋጋና ከአካባቢው ብክለት አንጻር የተሻለ ነው።
መኪናው የተሞላው ባትሪ ሲያልቅ ግን የዊሊያም ጉጉት አብሮ ይቀንሳል። ምክንያቱም እሱ እንደሚለው ባትሪውን ለመሙላት ትዕግስትና ጊዜ ይጠይቃል።
ይሄ ባትሪ መሙያ ስፍራ እንደሚሰራ ነው የሚያሳየው። ነገር ግን ሲሰካ ራሱን መኪናው ላይ ይቆልፍና መልሶ ለመንቀል በጣም ያስቸግራል። ስለዚህ መንቀሳቀስ አይቻልም።
ሌላው የሎስ አንጀለስ ከተማ ነዋሪ ባባክ ሻፐርም የኤሌክትሪክ መኪና መጠቀም ከጀመረ ወዲህ ባትሪ ለመሙላት ያጋጠመውን ችግር እንዲህ ይገልጸዋል።
ይህን መኪና ላለፉት ሶስት ዓመታት ተጠቅሚበታለሁ። ባትሪውን መሙላትም ቀላል ነበረ። እንደመጣን ወዲያው ሰክተን ባትሪን ሞላለን። አሁን ግን እጅግ በጣም አስቸጋሪ እየሆነ ነው። አንደኛ በቂ ባትሪ መሙያ ስፍራዎች የሉም። አንዳንዴ ደግሞ ከሶስት ባትሪ መሙያ ጣቢያዎች ሁለቱ አይሰሩም። ስለዚህ ተራችን ደርሶ መኪናውን ባትሪ ለመሙላት ሁለት ሰዓት መጠበቅ ይኖርብናል።
የአሜሪካ ቮልስዋገን አምራች ኩባንያ ሰዎች የኤሌክትሪክ መኪናዎችን እንዲጠቀሙ ለማበረታታት ለሶስት ዓመታት ነፃና ፈጣን የባትሪ ሙሌት አገልግሎት ይሰጣል። እንደ ቢኤምደብሊው፣ ፖርሽና መርሴዲስ የመሳሰሉ ሌሎች ግዙፍ የመኪና አምራች ኩባንያዎችም ተመሳሳይ አገልግሎት እየሰጡ ነው። በርካታ ሰዎች ታዲያ መኪናቸውን ወደ ኤሌክትሪክ እየቀየሩ ቢሆንም አሁን ችግሩ ግዛቱ በቂ የኃይል መሙያ ጣቢያዎች የሌሉት መሆኑ ነው። በዚህ ችግር የተማረሩት ሌላው የሎስ አንጀለስ ከተማ ነዋሪ ሮቢክ ዴላኒያን ናቸው።
መጀመሪያ ላይ ደስ ሲል ነበረ። በጣም የሚያምር ምቹ መኪና ነው። በዚያ ላይ ለሁለት ዓመት ነጻ የባትሪ ሙሌት አገልግሎት ይሰጣል። በ30 ደቂቃ ውስጥ በፍጥነት ይሞላል። ነገር ግን ችግሩ እነዚያ የኃይል መሙያ ጣቢያዎች በሰዓት 150 ኪሎዋት እንደሚሞሉ ያሳያሉ። ነገር ግን በትክክል በሰዓት የሚሞሉት 25 ኪሎዋት ብቻ ነው። ስለዚህ ባትሪውን ለመሙላት 2 ሰዓት መጠበቅ አለብኝ። ይህም ባውቅ ኑሮ መኪናውን አልገዘውም ነበረ።
ካሊፎርኒያ ወደ 41 ሺህ የሚጠጉ የህዝብ የኤሌክትሪክ ተሽከርካሪ ኃይል መሙያዎች ያሏት ሲሆን ይህም በሀገሪቱ ከፍተኛው ነው። ቁጥሩ ከፍተኛ ቢመስልም ግን ባለሙያዎች እንደሚሉት የካሊፎርኒያ ነዋሪዎች ግዛቱ የኃይል መሙያዎችን ማዘጋጀት ከሚችለው አቅም በላይ በፍጥነት የኤሌክትሪክ መኪናዎችን እየገዙ ነው። በሎስ አንጀለስ የሚገኘው ካሊፎርኒያ ዩኒቨርሲቲ ውስጥ መምህር የሆኑት ዲፖክ ራጃጎፖል የኤሌክትሪክ መኪናዎች በካሊፎርኒያ ውስጥ በከፍተኛ መጠን ጥቅም ላይ የዋሉበትን ምክንያት ያስረዳሉ።
ካሊፎርኒያ የኤሌክትሪክ መኪናዎችን በመጠቀም ከሀገሪቱ ቀዳሚ የሆነችው በሶስት ምክንያቶች ነው። አንደኛው ጠንካራ የፌዴራል ታክስ ስርዓት መኖሩ ነው። ሁለተኛው ሰዎች ለአካባቢ ጥበቃ ያላቸው አመለካከት እያደገ ሄደዋል። ሶስተኛ ደግሞ የነዳጅ ዋጋ ነው።
የዩናይትድ ስቴትስ ፌዴራል ባለስልጣናት እንደ አውሮፓውያን አቆጣጠር በ2030 በመላ ሀገሪቱ 500,000 የኃይል መሙያ ጣቢያዎች እንዲተከሉ ይፈልጋሉ። በአሁኑ ወቅት አሜሪካ 180,000 ጣቢያዎች ያሏት ሲሆን የብሔራዊ ታዳሽ ኃይል ቤተ ሙከራ ተመራማሪዎች ግን የኤሌክትሪክ መኪና ተጠቃሚዎችን ፍላጎት ለማሟላት ከ1 ሚሊዮን በላይ የኃይል መሙያ ጣቢያዎች እንደሚያስፈልጉ ያምናሉ። ካርሊን ኩለን መሬትንና ቀዝቅዝ የተሰኘው ተቋም ዋና ዳይሬክተር ናቸው።
አሁን ያለን ከሚያስፈልገን 25% ብቻ የሚሆነው ነው። ምናልባትም ከዛም ሊያንስ ይችላል።
እንደ አውሮፓውያን አቆጣጠር በ2023 መጨረሻ የኤሌክትሪክ መኪና አምራች የሆነው ተስላ ከፌዴራል መንግስት ጋር በመተባበር ለሁሉም የኤሌክትሪክ ተሽከርካሪዎች የሚያገለግሉ የኃይል መሙያ ጣቢያዎች እንደሚከፍት አስታውቆ ነበር። ሌሎች የመኪና አምራቾችም ወደፊት የተስላን ደረጃ እንደሚከተሉ አስታውቀዋል። ይህ ከሆነ ተጨማሪ የባትሪ ኃይል መሙያ ጣቢያዎች ለኤሌክትሪክ መኪና አሽከርካሪዎች ተደራሽ ይሆናሉ። በአንጀሊና ባግዳሳሪያን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመጨረሻም ስፖርት። በብሔራዊ ቡድናቸው አቋም የተቆጡ ጋናውያን የተቃውሞ ሰልፍ አደረጉ። እግር ኳስን የሚመለከት የተሻለ አስተዳደር እንዲፈጠር የጠየቁ ጋናውያን በዛሬው ዕለት በመዲናዋ አክራ ሰላማዊ ሰልፍ አድርገዋል። የእግር ኳስ ስፖርት አፍቃሪያኑ ለተቃውሞ ሰልፍ ያነሳሳቸው የአገሪቱ ብሔራዊ ቡድን በኮትዲቫር በተካሄደው የአፍሪካ ሀገራት የእግር ኳስ ዋንጫ ያሳየው ደካማ አቋም እንደሆነም ተገልጿል። የሮይተርስ ዘገባ ሀብታሙ ስዩም እንደሚከተሉ ያቀርበዋል።
በዛሬው ዕለት በመቶዎች የሚቆጠሩ የጋና የእግር ኳስ አፍቃሪያን ቡድናቸው በአፍሪካ ሀገራት ዋንጫ ላይ ባሳየው ተስፋ አስቆራጭ ብቃት የተሰማቸውን ቁጣ ለማሳየት በመዲናዋ አክራ ጎዳናዎች ላይ ሰልፍ ወጥተዋል። የደጋፊዎቹን ቁጣ ያቀጣጠለው ጉዳይ በአይቬሪኮስት አዘጋጅነት ከተደረገው ውድድር ጋና ባልተጠበቀ ጊዜ መባረሯ ነው። ዩሱፍ መሐመድ ቁጣቸውን ለማሳየት ወደ ጎዳና ከወጡት ኳስ አፍቃሪያን መካከል አንዱ ነው።
ቀደም ባለው ጊዜ አንድ አገር የጋናን ቡድን ለመግጠም ከፈለገ በውድድሩ በእጅጉ ጠንካራ ከሆነ ቡድን ጋር እንደሚገጥም ያውቀዋል። ዛሬ ግን እንደዚህ አይደለም። የስፖርቱን ጉዳይ በደንብ እያስተዳደሩት አይደለም።
ቡድኑ በጊዜው ከውድድሩ መሰናበቱ ቁጣ ከመቀስቀሱ በተጨማሪ በሀገሪቱ ውስጥ እግር ኳስ ያለበትን ደረጃም አሳሳቢ አድርጎታል። መሐሙድ ራቻድ ሌላኛው ተቃዋሚ ሰልፈኛ ነው።
ጋና ውስጥ ስፖርት እያሽቆለቆለ ይገኛል። ጋና ወትሮ የምትታወቀው በእግር ኳስ ሀገርነቷ ነው። አሁን ያ ተቀይሯል። እዚህ የተገኘነው የስፖርቱን ዘርፍ ትክክለኛ ሰዎችን አምጥተው እንዲያስረክቡ አመራሮችን ለመጠየቅ ነው።
አዋሱ የተባለው በሰልፉ ላይ የተሳተፈ ሌላ ወጣት በበኩሉ ባለስልጣናት ለኳስ አፍቃሪያን ቅሬታ እልባት መስጠትና የእርምት እርምጃ መውሰድ እንዳለባቸው አጽንኦት ሰጥተዋል።
ጨዋታው እኛ ባለምነው አቅጣጫ እየተጓዘ ባለመሆኑ ተኝተው ከሆነ እንዲነቁ፣ ጨዋታችን ዳግም ነፍስ እንዲዘራ፣ ትክክለኛውን ነገር እንዲያደርጉ ቅሬታችንን ለባለሥልጣናት አሳይተናል።
ሰልፈኞቹ ብሔራዊ የእግር ኳስ ፖሊሲ እንዲወጣ፣ በታዳጊ እግር ኳስ መርሃ ግብሮች ላይ ተጨማሪ መዋለ ንዋይ እንዲፈስ፣ በአገር ውስጥ ሊጎች ላይ ማሻሻዎች እንዲደረግም ጠይቀዋል።
በቅርቡ የተጠናቀቀው የአፍሪካ ዋንጫ ባዘጋጇ ኮትዲቫር ዋንጫ አሸናፊነት መጠናቀቁም የሚታወስ ነው። ተመልካቾቻችንና አድማጮቻችን የዛሬ ሐሙስ የካቲት 7 2016 ዓ.ም ዝግጅታችን ይህን ይመስል ነበረ። ንጉሱ ታምሬ በስቱዲዮ ቅንብር፣ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። ምሽቱን ከአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት አስማማየ ነበርኩኝ። መልካም ምሽት ይሆንላችሁ። Thank you.